ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ዕለቱ ቅዳሜ ሐምሌ 6 2016 ዓመተ ምህረት ከአሜሪካ ድምፅ ከአሁን 3 ሰዓት እስከ 4 ሰዓት የሚቆየውን ፕሮግራማችንን ይዘን ቀርበናል። የአክብሮት ሰላምታችን ይድረሳችሁ። አስተናጋጃችሁ ቆንጂት ታዬ ነኝ። ዛሬ ምሽት አከራካሪዎቹ የኢሚግሬሽንና የዜግነት አገልግሎት አዋጅ ማሻሻያው ረቂቅ አዋጅና የንብረት ማስመለስ አዋጁ ከዜና በኋላ የሚቀርበው ዘገባ ትኩረት ይሆናሉ። በግጭት ምክንያት ትምህርት ያቋረጡ ሕፃናትን ከኩዮቻቸው ወደ ኋላ እንዳይቀሩ ለማድረግ የሚሰራው ደ ሉሚነስ ፈንድ የተባለው ተቋም ስራዎችን የሚመለከት ቅንብርም ይኖረናል። በማህበራዊ ትስስር መድረኮች በተለይም በዩቲዩብ እና በቲክቶክ የሚቀርቡ ይዘቶች ዙሪያ የሚሰሙትን ቅሬታዎች የሚመለከት ከባለሙያዎች ጋር የተደረገ ውይይትም ይዘናል። በቀሪው ጊዜ ደግሞ በመደበኛው የቅዳሜ ፕሮግራም በሙዚቃ ቃና እናማሻችሁና 4 ሰዓት ሲሆን እንሰናበታለን። ለሁሉም አብራችሁን እንድታመሹ በትህትና ልጋብዝ። ከዓለም ዙሪያ የተጠናቀሩ ዜናዎችን ይሆናል የምናስቀድመው። መልካም ምሽት።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የሱዳን ተፋላሚዎች የተኩስ አቁም ለማድረግ እየተደራደሩ ነው። የመንግስታቱ ድርጅት በትላንትናው ዕለት ባወጣው መግለጫ ሁለቱ የሱዳን ተፋላሚ ቡድኖች በጄኔቫ ሚሊዮኖችን ባፈናቀለው ግጭት የሲቪሎችን ደህንነት ለማስጠበቅ የእርዳታ አቅርቦትን ተደራሽ እንዲሆን ለማድረግና በተኩስ አቁም ዙሪያ ለሁለተኛው ቀን መወያየታቸውን አስታውቋል። ውይይቱ ሐሙስ ዕለት ቋጥኝ በሚያክል ተግዳሮት ተጀምሯል ያሉት የመንግስታቱ ድርጅት የጄኔቫ ቃል አቀባይ አሌሳንድራ ቬሉቺ በዕለቱ ከሁለቱ ተወያዮች መካከል የአንደኛው ወገን ተወካይ ሳይገኙ መቅረታቸውን ገልጸዋል። ይሁን እንጂ የትኛው ወገን ሳይገኝ እንደቀረ ከመናገር ተቆጥበዋል። ቃል አቀባይዋ ሁለቱ አካላት መወያየታቸውን ማረጋገጥ ሻለው ያሉ ሲሆን የትኛው ተፋላሚ ፓርቲ በስፍራው ሳይገኝ እንደቀረ ዝርዝሩን ግን ልሰጣችሁ አልችልም፣ ልነግራችሁ የምችለው ነገር በዛሬው ዕለት ውይይቱ መቀጠሉ ነው ሲሉ ትላንት አርብ ዕለት ተናግረዋል። የሱዳን የሁለት ወገን ተወካዮች በአካል ተገናኝተው ከመወያየት ይልቅም ፕሮክሲሚቲ ቶክ ተብሎ በሚጠራውና ሁለቱ ተወካዮች በተለያዩ ስፍራዎች ሆነው የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የግል ልዑክ የሆኑት ራምቴን ላማምራ በሁለቱ መካከል እየተመላለሱ በመወያየት ላይ መሆናቸውን ገልጸዋል። ቬሉቺ አክለውም ከ15 ወራት ደም አፋሳሽ ጦርነት በኋላ ድርድሩ በአንድ ቀን መዘግየቱ እምብዛም መሰረታዊ ጉዳይ አይደለም ብለዋል። በሱዳን ጦርነቱ ከጀመረበት ከሚያዝያ 2015 ዓ.ም አንስቶ 19,000 ሰዎች ሲሞቱ 33,000 ሰዎች ጉዳት እንደደረሰባቸው የመንግስታቱ ድርጅት ሪፖርት አመላክቷል። የቅርብ ጊዜ ሪፖርቶችም 12.7 ሚሊዮን ሰዎች መፈናቀላቸውና ሌሎች 10.5 ሚሊዮን ሰዎች በሀገሪቱ ውስጥ መቅረታቸውን እንዲሁም 2.2 ሚሊዮን ሰዎችም በአምስት የጎረቤት ሀገራት በስደት ላይ እንደሚገኙ አመላክተዋል። የመንግስታቱ ድርጅት ቃል አቀባይ ቬሉቺ ድርድሩ እስከ መቼ ድረስ እንደሚዘልቅ ግልጽ አይደለም ሲሉም አክለዋል። ፕሬዚዳንት ካጋሜ ለአራተኛ ዙር እየተንደረደሩ ነው። በሩዋንዳ ከጎርጎሮሳውያኑ 2000 አንስቶ ሀገሪቱን ሲመሩ የቆዩት ፕሬዚዳንት ፖል ካጋሜ በመጪው ሰኞ እንደሚያሸንፉ ቢጠበቅም ሶስት እጩዎች ግን እየተወዳደሩ ነው። ካጋሜ በቅርቡ ባደረጉት የምረጡ እንቅስቀሳ ደጋፊዎቻቸውን ብዙ ነገር ቢያደርጉም በድጋሚ ከተመረጡ ግን ሌሎች ተጨማሪ ሊሰሯቸው የሚችሏቸው ነገሮች መኖራቸውን ተናግረዋል። ካጋሜ በኪንያ ሩዋንዳ ባደረጉት ንግግር እኛ መንገዶች፣ ኤሌክትሪክና በርካታ መሰረተ ልማቶች አሉን ያሉ ሲሆን አያይዘውም ነገር ግን ከመጪው ሰኞ ሐምሌ 8 2016 ምርጫ አንስቶ በእናንተ እርዳታ አሁንም የበለጠ ማሳካት እንፈልጋለን ብለዋል። የ66 ዓመቱ የሩዋንዳ የአርበኞች ግንባር መሪ ፖል ካጋሜ የአሁኑ ምርጫም በቀላሉ እንደሚያሸንፉ ይጠበቃል። ይሁን እንጂ ተቺዎች ይሄ ሊሆን የቻለው ፕሬዚዳንቱ ተቃውሞዎችን በማፈናቸውና በጉልበት በመግዛታቸው ነው ይላሉ። አድማጮች፣ ይህ ዜና እየተላለፈ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። እስራኤል የሐማስ ወታደራዊ ኃላፊን በጥቃቱ ኢላማ አድርጌያለሁ አለች። የእስራኤል ጦር የሬዲዮ መገናኛ በካን ዩኒስ እና በጋዛ የተፈጸሙት ወታደራዊ ጥቃቶች የሐማስ ወታደራዊ ኃላፊ ላይ ያነጣጠሩ ናቸው አለ። በጥቃቱ 20 ፍልስጤማውያን ህይወታቸው ማለፉን የሰርጡ የጤና ሚኒስቴር አስታውቋል። የሰራዊቱ የሬዲዮ መገናኛ ክፍል አክሎ የሐማስ ወታደራዊ ኃላፊ መሐመድ ዲፍ መሞቱ ግልጽ አይደለም ሲልም አስታውቋል። የእስራኤል የጦር ሰራዊት ሪፖርቱን እየተመለከትኩ ነው ያለ ሲሆን፣ በአንጻሩ የጋዛ የጤና ሚኒስቴር 20 ግለሰቦች ሲሞቱ በተጨማሪም 90 ሰዎች መቁሰላቸውን በመግለጫ አስታውቋል። ይሁን እንጂ መግለጫው ወደ ሌሎች ሆስፒታሎች የሄዱ ሰዎችን አሃዝ አላካተተም። በሐማስ የሚመራ አንድ መገናኛ ብዙሃን በጥቃቱ ጉዳት የደረሰባቸውና የሞቱት ሰዎች ሲቪል የአደጋ ጊዜ ሰራተኞችን ጨምሮ በትንሹ 100 ይደርሳሉ ሲሉ ዘግቧል። ከፍተኛ የሐማስ ሹማምንቶች መሐመድ ዲፍ በህይወት ይኑር አይኑር እስካሁን ድረስ አላስታወቁም። በጥቅምት ወር ላይ በሐማስ ታጣቂ ቡድን የተመራና 1200 ሰዎችን ገሎ 250 ሰዎችን ያገተው የሐማስ ተልእኮ በኋላ እስራኤል እያካሄደችው ባለው የመልሶ ማጥቃት እስካሁን ድረስ 38,000 ፍልስጤማውያን ህይወታቸው ማለፉን የጋዛ የጤና ቢሮ ባለስልጣናት አስታውቋል። በመጨረሻም በሩሲያና በዩክሬን የድሮን ጥቃት ልውውጥ የሩሲያ የነዳጅ ማከማቻ ነደደ። በሩሲያ ደቡብ ምዕራባዊ ሮስቶቭ ክልል ዛሬ ቅዳሜ ጧት ዩክሬን በረጅም ርቀት ተወንጫፊ በፈጸመችው የድሮን ጥቃት የነዳጅ ዘይት ማከማቻ በእሳት መያያዙን የአካባቢው ባለስልጣናት ገልጸዋል። ባለፉት ጥቂት ወራት ዩክሬን የክሬምሊንን የጦር አቅም ለማዳከም በሩሲያ የነዳጅ ዘይት ማከማቻዎች ላይ የምታደርጋቸውን የአየር ጥቃቶች አጠናክራለች። የሞስኮ የጦር ሰራዊት ምስራቃዊ ዩክሬን ያለው ጥቃት መጨመሩን ተከትሎ በጦርነቱ ሶስተኛ ዓመት የመሳሪያ እጥረት አጋጥሞታል። ይህም የሩሲያ ወታደሮችን ለጥቃት አጋልጧል። የሮስቶቭ ክልል ሀገረ ገዥ ቫስሊ ጎሉቤቭ የድሮን ጥቃቱ እስከ 200 ሜትር ርቀት የተጓዘ የእሳት ነበልባል አስነስቷል ብለዋል። እሳቱ መነሳቱ ከተገለጸ ከአምስት ሰዓታት በኋላም መጥፋቱንም ጨምሮ አስታውቀዋል። አድማጮች፣ ለምሽቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
የዓለም ዜናዎቹን አደመጥን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ቅዳሜ ሐምሌ 6 ምሽት ፕሮግራማችንን ነው። ከአጭር ሞገድ መስመሮችና ከኢትዮሳት በተጨማሪ ዝግጅታችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ብላችሁ ብትገቡ በቀጥታ ልታደምጡ ትችላላችሁ። መግቢያው ላይ ጠቀስ ወዳደረግኳቸው ለምሽቱ የተሰናዱ ዘገባዎች ልለፍ። በቅርብ ሳምንታት ውስጥ የነባር ሕግ ማሻሻያዎችና አዳዲስ የሕግ ረቂቆች በተከታተሉባት በኢትዮጵያ በተለይ ሁለቱ የክርክር መነሾ ሆነዋል። የመጀመሪያው የኢሚግሬሽን እና ዜግነት አገልግሎት አዋጅ ቁጥር 354/95ን ለማሻሻል የቀረበው ረቂቅ አዋጅ ሲሆን፣ ሁለተኛው ደግሞ የንብረት ማስመለስ አዋጅ ይባላል። ሕግ አርቃቂዎች ሕጎች እየተስፋፉ ያሉ ወንጀሎችን ለመከላከል እንዲሁም ኢትዮጵያን ከዓለም አቀፍ አሰራር ጋር ለማቀራረብ የተወጠኑ መሆናቸውን ቢናገሩም የሰብአዊ መብት ተሟጋቾችና የሕግ ባለሙያዎች ግን ሕጎቹ በቂ ውይይት ያልተደረገባቸው መሰረታዊ ሰብአዊ መብቶች ላይ ጫና የሚያሳድሩ መሆናቸውን በማንሳት ይከራከራሉ። ሀብታሙ ስዩም በጉዳዩ ላይ ቀጣዩን ዘገባ አሰናድቷል።
በቅርብ ሳምንታት ውስጥ የነባር ሕግ ማሻሻያዎችና አዳዲስ ሕግ ረቂቆች በተከታተሉባት ኢትዮጵያ በተለይ ሁለቱ የክርክር መነሾ ሆኗል። የመጀመሪያው የኢሚግሬሽንና ዜግነት አገልግሎት አዋጅ ቁጥር 354/95ን ለማሻሻል የቀረበው ረቂቅ አዋጅ ነው። በዚህ ማሻሻያ አዋጅ ላይ አንድ ሰው ከሀገር እንዳይወጣ ሊታገድ በሚችልበት አግባብ ዙሪያ ቀጣዩ አንቀጽ ተካትቷል።
ትዕዛዝ የሚተላለፈው በፍርድ ቤት ብቻ ነበረ። ነገር ግን አሁንም በተግባር ከገጠሙ ችግሮች በመነሳት በብሔራዊ ጥቅም ላይ ወይም ደህንነት ላይ ሊቀለበስ የማይችል ግልጽና ድርስ የሆነ ከፍተኛ ጉዳት የሚያደርስ ሁኔታ በሚኖርበት ወቅት ይሄው መረጃ ከብሔራዊ መረጃ ደህንነት ሊሆን ይችላል፣ ከኢንሳ ሊሆን ይችላል፣ ከፖሊስ ሊሆን ይችላል፣ ከፋይናንስ ደህንነት ሊሆን ይችላል፣ ለተቋሙ ሲደርሰው የተቋሙ ዋና ዳይሬክተር ማንኛውም ሰው ከሀገር እንዳይወጣ ማገድ የሚችልበትን አንቀጽ የተካተተበት ነው።
አቶ አማሃ መኮንን ረቂቁ አዋጅ የአስፈጻሚውን አካል ስልጣን ከተገቢው በላይ የሚያጠናክር፣ በአንጻሩ የዳኝነት አካሉን ሚና ዝቅ የሚያደርግ መሆኑን ጠቅሶ ስጋቱን በይፋ ያጋራው የህግ ባለሙያዎች ለሰብአዊ መብቶች ተቋም ኃላፊ ናቸው። መከራከሪያቸውን እንስማ።
እስከዛሬ ድረስ ብሔራዊ ጥቅምና ደህንነት ላይ አደጋ ሊፈጥሩ ይችላሉ ተብለው የሚታሰቡ ግለሰቦች ከሀገር እንዳይወጡ የእግድ ትዕዛዝ ሲሰጥ የነበረው ፍርድ ቤትና ፍርድ ቤት ብቻ ነው። የኢሚግሬሽንና ዜግነት አገልግሎት ዋና ኃላፊ የመንቀሳቀስ መብትን እንዲገድብ ስልጣን ሲሰጠው መልሶ ያው አካል ነው እንደገና እንዲያግድ እየተሰጠ ያለው ስልጣን ከሀገር እንዲያወጣ። ይሄ ግን መታየት በገለልተኛ ጋር መታየት ነበረበት። ለምሳሌ መንቀሳቀስ መብቱ ማገድ ምክንያት የሆነው ነገር እውነት ተፈጥሯል ወይ? አስፈላጊ ነው ወይ? አሳማኝ ምክንያት ነው ወይ? እውነትም አገርን ጥቅም የሚጎዳ ሁኔታ ነው ወይ የተፈጠረው? ታገድ ለምን ያህል ጊዜ ነው የታገደው? በእግዱ ምክንያት እግድ የደረሰበት ሰው በኋላ ላይ ንጹህ ሆኖ ቢገኝ የደረሰበት ጉዳት ምን አይነት መፍትሄዎች አሉት? የመሳሰሉትን ሁሉ አይቶ ሊወስን የሚገባው የዳኝነት ገለልተኛ የሆነው የፍርድ ቤት ተቋም ሆኖ ሳለ አስፈጻሚው አካል እንዲህ አይነት ስልጣን መስጠት እንደተባለው በመግለጫችን ላይ የአስፈጻሚውን አካል አቅም ጉልበት የሚያጠናክር ነው። በሌላ ሁኔታ ደግሞ ለፍርድ ቤት የተሰጠውን ስልጣን በተወሰነ ደረጃ የመቀነስ ውጤት አለው የሚል ነው።
ለህገ መንግስታዊ ህግና መንግስታዊ አስተዳደር ጉዳዮች ተንታኙና የህግ ባለሙያው አቶ እንዳልካቸው ገረመው የዜጎች የመንቀሳቀስ መብት ቁልፍ ከሚባሉ ህገ መንግስታዊ መብቶች መካከል አንዱ ነው።
የዜጎች መሰረታዊ መብትና ነጻነት ህገ መንግስት ውስጥ ልዩ ስፍራ አለው። ከነዚህ መካከል እንግዲህ አንዱ የመዘዋወር ነጻነት ወይንም የመንቀሳቀስ መብት የምንለው ነው። መሰረታዊ መብት ነው። ለሌሎች መብቶች ማፈጻጸም ትልቅ ኢምፓክት ስላለው ዜጎች በመረጡት ቦታ በመረጡት ሰዓት እንደ ፈቃዳቸው የመዘዋወር መብታቸው ህገ መንግስታዊ ጥበቃ አለው።
በቀደሙት ዓመታት ይህ መብት በአስፈጻሚው አካል ሲጣስ መቆየቱን ለማሳየት የፖለቲካ ተቀናቃኞችና የሰብአዊ መብት ተሟጋቾች በአስፈጻሚው አካል ከአገር እንዳይወጡ መታገዳቸውን በማንሳት ተደጋጋሚ አቤቱታ ሲያሰሙ እንደነበረ የሚያስታውሱት አቶ እንዳልካቸው አዲሱ ረቂቅ ተጨማሪ የህገ መንግስታዊ መብቶች ጥሰትን እንዳያባብስ ስጋት አላቸው።
አርቢትረሪ በሆነ መንገድ ወይም በዘፈቀደ ሁኔታ አስፈጻሚ መስሪያ ቤት የተለያዩ የፖለቲካ ማጥቂያም መሳሪያ ስለሆነ ይህ ነገር የፖለቲካ ተቃዋሚዎችን ወይም ሌሎች ታዋቂ ግለሰቦችን የመንቀሳቀስ መብታቸው ላይ የሚደረግ አላግባብ የሚደረግ ገደብን በተለያዩ ጊዜዎች ስንሰማቸው ከርመናል። ይህ ግን ህገወጡን ተግባር አሁን ህጋዊ የማድረግ አዝማሚያ በጣም አደገኛ ነው። አደገኛነቱ ከምንድን ነው? ቢያንስ በፊት እንደዚህ ህገወጥ በሆነ መንገድ ሲደረግ አርቢትራሪ የሆነ ዜጎች ከሀገር እንዳይወጡ የመንቀሳቀስ መብታቸው ላይ ገደብ ሲጣልባቸው ቢያንስ ፍርድ ቤት ሄደው አቤት ይላሉ። ፍርድ ቤትም ቅድም ያነሷቸውን መስፈርቶች ከግምት ውስጥ በማስገባት ፈጻሚ መስሪያ ቤት እርምት እንዲወስድም መጥቶ ተጠያቂ እንዲሆንም ትዕዛዝ ሊሰጥ የሚችልበት ህጋዊ አግባብ ነበረው። አሁን ይህንኑ ነው ጠቅላላ የሚያነሳው ማለት ነው። ይሄ ኦስተር ክሎዝ የምንለው ነው። ምንድን ነው? የፍርድ ቤትን የዳኝነትን ስልጣን ነው ሙሉ ለሙሉ አንስቶ ለአስፈጻሚ መስሪያ ቤት የሚችለው።
ረቂቅ አዋጁ በቅርቡ በህዝብ ተወካዮች ምክር ቤት የህግና ፍትህ ቋሚ ኮሚቴ ቀርቦ ውይይት በተደረገበት ወቅት የአንቀጹ ፋይዳና አተገባበርን በተመለከተ አስፈላጊው ጥንቃቄ ስለመደረጉ ለማስረዳት ቀጣዩ ማብራሪያ ተሰጥቷል።
እዚህ ላይ በጣም ሊሰመርበት የሚገባው ይሄ በማንኛውም ሁኔታ ተቋሙ ተነስቶ ማገድ የሚችልበትን እድል የፈጠረ መስሎ እንዳይወሰድ በጣም ለማሳሰብ እንወዳለን። ምክንያቱም እዚህ ላይ አንቀጹ እነዚህን ሪኳየርመንቶች በጋራ ሲያሟላ ብቻ ተግባራዊ ሊሆን እንደሚችል ከግንዛቤ መግባት አለበት። የደህንነት ስጋት መኖር አለበት። የመጣው አደጋ ሊቀለበስ የማይችል መሆኑ በደንብ መረጋገጥ አለበት። ግልጽ አደጋ መጋረጡ ሀገር ላይ መታወቅ አለበት። ከዛም በላይ ድርስ የሆነ አደጋ መሆን አለበት። ኤሚነንት የሆነ ዴንጀር መሆን አለበት። ይሄ ሁሉ ኩሙሌቲቭሊ ሲሟላ ብቻ እግድ በዋና ዳይሬክተሩ የሚተላለፍ መሆኑን ከግምት እንዲገባ ያስፈልጋል ማለት ነው።
የኢሚግሬሽንና ዜግነት አገልግሎትን አዋጅ ለማሻሻል የቀረበው ረቂቅ በቅርቡ ጸድቆ ኢትዮጵያ ከምትተዳደርባቸው ህጎች መካከል አንዱ ሆኗል። ይጸድቅ ዘንድ ህግ አርቃቂዎች ለውይይት ወደ መሩት ሌላኛው አከራካሪ ህግ እንሻገር። ይህ ደግሞ የንብረት ማስመለስ አዋጅ የሚል መጠሪያ አለው። የህግ ባለሙያዎች ለሰብአዊ መብቶች የተባለው ተቋም ኃላፊ አቶ አማሃ መኮንን ረቂቁ ህግ በዜጎች መሰረታዊ መብቶች አከባበር ላይ የደቀነውን ስጋት አሳሳቢነት ያነሳሉ።
ይሄም አዋጅ እንደዚሁ አንደኛ በጥፋተኝነት ላይ ያልተመሰረተ የንብረት ማውረስ ድንጋጌን ይዞ መጥቷል። እንደዚሁ የአስፈጻሚ አካል በተለይ ሚኒስትሩ ለተወሰነ በተቀመጡ ኮንዲሽኖች ውስጥም ቢሆን ለተወሰኑ ቀናት ንብረት ሊያግድ እንደሚችል ስልጣን ይሰጥበት ሁኔታ አለ። እንደገና የዚሁ አዋጅ የተወሰኑ ድንጋጌዎች ወደ 10 ዓመት ያህል ወደ ኋላ ተመልሶ ሊሰሩ እንደሚችሉ የተመለከተ የሚመለከት ድንጋጌ አለ።
የኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው ረቂቁ ከኢትዮጵያ ህገ መንግስታዊ ድንጋጌዎች ጋር የማይጣረስ መሆኑን ለማስረዳት በቅርቡ በነበረ ማስገንዘቢያ መድረክ ላይ ቀጣዩን ብለዋል።
አንቀጽ 22 የህገ መንግስቱ ርዕሱ የሚለው የወንጀል ህግ ወደ ኋላ ተመልሶ የማይሰራ ስለመሆኑ ይላል። ንዑስ አንቀጽ 1 ማንኛውም ሰው የወንጀል ክስ ሲቀርብበት ይላል። አሁን በረቂቁ ክፍል 2 መሰረት ምንጩ ያልታወቀ ንብረት አለው የተባለ ሰው ላይ የሚቀርበው ክስ የወንጀል ክስ አይደለም፣ የፍትሐብሔር ክስ ነው። ስለዚህ ይሄንን የህገ መንግስት ድንጋጌ የሚጥስ አይደለም።
የንብረት ማስመለስ አዋጅ በህግ አውጪ ምክር ቤቱ አባላትም ዘንድ ሳይቀር ዓላማውና ግቡ ጥያቄ ማጫሩን ተከትለው የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ስለ አስፈላጊነቱና ዓላማው ቀጣዩን ማለታቸው ይታወሳል።
ከፍተኛ ሀብት የሚያንቀሳቀስ ሰው ከየት እንዳመጣው ማስረጃ ማቅረብ አለበት ብለን ተወያይተን ህግ ስናወጣ ከውጭ $10 ላኩ ቤታ ሳያበር ለላኩ ሰዎች እነሱን ለመቅጣት ተብሎ ነው? አይደለም። ሌቦች አሉ። እነዛን ሌቦች በህግ ለመጠየቅ ግን ድሮ የነበረው አካውንት ይታይ ነው። ጸረ ሙስና የሚመዘገበው እኮ አካውንት ነው። አሁን ቀረሱ ፋሽን።
በቅርብ ጊዜያት ውስጥ የሚወጡ ህጎች የክርክር መነሻው ሲሆኑ የመጀመሪያው አይደለም። ህጎቹ በጥድፊያና ካለበቂ ውይይት ወደ ፓርላማ እየተመሩና እየጸደቁ ስለመሆናቸው የሚከራከሩ ጥቂት አይደሉም። አቶ ቴዎድሮስ ጌታቸው የአፍሪካ ጠበቆች ማህበራት ህብረት ምክትል ፕሬዚደንትና የኢትዮጵያ ፌዴራል ጠበቆች ማህበር ተቀዳሚ ፕሬዚደንት ናቸው። በኢትዮጵያውያን የቀን ተቀን ህይወት ላይ በቀጥታም ሆነ በተዘዋዋሪ የሚኖራቸውን ውጤት ከግምት አስገብቶ ባለድርሻ አካላትን ማወያየትና ማነጋገር የህዝብ ሀሳብና አስተያየት ያለውን ፋይዳ ያነሳሉ።
ጠበቆች ማህበር ካሉት በሀገሪቱ ውስጥ ካሉ ያላቸው ጠንካራ የሙያ ማህበራት ጋር ምክክር መደረግ ይኖርበት እነሱም ሀሳባቸው ሊሰማ ይገባል። የተለያዩ የህብረተሰብ ክፍሎች ትኩድቢ፣ ሲቪል ሶሳይቲ፣ ሚዲያው በደንብ ለትችት ይቀርባል። ሁሉም ህግ በዚህ ሂደት እንዲያልፍ ነው የሚፈል። ለዛ ነው ፐብሊክ ሂሪንጉም አስፈላጊ የሚሆነው፣ ለዛ ነው ጠቃሚ የሚሆነውም ለዛ ነው። ስለዚህ እንደመጣ እንዲያልፍ አይጠበቅም። እኛ ከፍተኛ ሙግት እንዲኖር ጭቅጭቅ እንዲኖርበት እና ጤናማ የሆነ ሙግት መርህን መሰረት ያደረገ ክርክሮች፣ አስተያየቶች እንዲካተቱበት ይጠበቃል። ስለዚህ እንዲሆኑ ቢረቀቅ እንኳን በሂደት ሌሎች አስተያየቶች ተካተው መታየት ይኖርባቸዋል። ታይተው ተገቢ ማስተካከያ እንዲደረግባቸው ጫና ማድረግ ተገቢ ነው ማለት ነው።
አቶ ቴዎድሮስ በሰው ልጆች መሰረታዊ መብቶች ላይ ገደብ የሚጥሉ ህጎች በሚወጡበት ጊዜ የአስፈጻሚውን አካል ስልጣን ከማሳደግ ባሻገር የተጠያቂነት አግባብንም ማደርጀት አስፈላጊ መሆኑን ይከራከራሉ።
ቀደም እየጠቀስኩት ስልጣን ባደገ ቁጥር ተጠያቂነትም እኩል ጎን ለጎን እንዲያድግ ይጠበቃል። አንድ ሰው ጥሶ ቢገኝ አንድ የፖሊስ ባልደረባ ሊሆን ይችላል፣ ወይ የአቃቢ ህግ ተቋም ወይ የፍርድ ቤት ጥሶ ቢገኝ ያንን ጥሶ ጉዳት ደርሶ ቢገኝ ከፍተኛ ተጠያቂነትን እንደሚከተል የሚያረጋግጥ ስርዓት መፍጠር ይኖርብናል። እዛው ህጉ ውስጥ ማለት ነው መካተት ይኖርበታል። በተመሳሳይ ተቋማቱ ይህን ሊጥሱ የማይችሉበት የሙያ ብቃትና የስነ ምግባር ደረጃ ላይ መገኘት ይጠበቅባቸዋል። ተቋሙ አይነት ኔሽናሊዝም በጣም መስፈን ይኖርበታል። ተቋማቱ ጠንካራና ገለልተኛ የፖሊስ ተቋም፣ ጠንካራና ነጻ ፍርድ ቤት፣ ጠንካራና ነጻ አቃቤ ህግ ተቋም፣ እነዚህ ሁሉ እንደ ቅድመ ሁኔታ ያያል ማለት ነው። እንዲህ ያሉ ህጎች ሲሰጡ ዝም ብሎ ስልጣን አይሰጥም፣ ስልጣን ዝም ብሎ አይጨመርም። እኩል ተጠያቂነት፣ እኩል ተቋማዊ እድገት ጎን ለጎን መታየት ይኖርባቸዋል።
ሀገራት ነባራዊ ሁኔታዎችን እያዩ አዳዲስ ህጎችና ማሻሻያዎችን ማውጣታቸው የተለመደ አሰራር መሆኑን የሚያነሱት ያነጋገርናቸው ባለሙያዎች ህጎቹ ከመውጣታቸው በፊት ግን የሚደረጉ ጥልቅ ውይይቶች ከአዳዲስ ህጎች መውጣት ጋር በተያያዘ የሚነሱ ውዝግቦችና ስጋቶችን ለመቅረፍ ያላቸውን ፋይዳ ደጋግመው ያነሳሉ። በእነዚህ ህጎች ማርቀቅ ሂደት ውስጥ ተሳታፊ የሆኑ ባለሙያዎችን በዚህ ዘገባ ለማካተት ተደጋጋሚ ጥረት አድርገን አልተሳካልንም። ጥረታችን ከሰመረ ሀሳባቸውን በሌሎች ዘገባዎች ለማካተት እንሞክራለን። ሀብታሙ ስዩም ከዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው አመሰግናለሁ። በቀጣዩ ዘገባ ደግሞ በግጭት ምክንያት ትምህርታቸውን ያቋረጡ ህጻናትን ከኩዮቻቸው እኩል የሚያደርገውን ተቋም እንመለከታለን። በሉሚኖስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ኢትዮጵያ ውስጥ ከጋምቤላ ክልል ውጪ በሁሉም ክልሎች ይንቀሳቀሳል። ባለፉት 3 ዓመታትም ከ300,000 በላይ በግጭት በአየር ንብረት ለውጥና በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናት በተፋጠነ የትምህርት መርሃ ግብር አማካይነት ለአንድ ዓመት ያህል አስተምሮ የብቃት ማረጋገጫ ፈተና በመፈተን ከእድሜ እኩዮቻቸው እኩል ትምህርታቸውን እንዲቀጥሉ ለማድረግ ችሏል። ከዚህ በተጨማሪ በግጭትና በሀገር ውስጥ መፈናቀሎች የተነሳ ለአእምሮ ጠባሳና ለድህረ አደጋ ሰቀቀን የተጋለጡ መምህራንንና ተማሪዎችንም ያግዛል። ኤደን ገረመው የተቋሙን የምስራቅ አፍሪቃ ዳይሬክተር ዶክተር አለማየሁ ኃይሉን እንዲሁም በትግራይ ክልልና በድሬዳዋ ከተማ ያሉ እናቶችን አነጋግራ ተከታዩን አሰናድታለች።
ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል።
ትምህርት የተቋረጠ 2012 ነው። ኮሮና ተገባ በኋላ ብዙ አላገኙም።
የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህጻናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህጻናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ
በጀመርንበት ዓመት ሌሎችን ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ፣ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየዓመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩ
ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ።
አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው የመጀመሪያ ጥያቄ። ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜው ይዋገንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። 3 ዓመተኛ ግጭት ውስጥ ከቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ 10 ዓመት ይሞላታል ማለት ነው አይደለ? 10 ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው በሰባት መጀመር የነበረባት። እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩሽ 20 ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርተው እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ ትምህርት መርሃ ግብር መምህራን አሰልጥነን ሰው መድበን ተማሪ መድበን ግብአት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር።
የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘልምነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ።
በጣም ለውጥ አግኝቻለሁ። በዚህ ትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላሟላሁለት በቃ ሲፈልጎ ማስቀራለሁ፣ ሲፈልጎ ምልከዋለሁ። በቃ ከዛ ችግር ነው የማቋርጠው። አሁን ሰሞኑን ፈተናቸዋለች። ያው ውጤቱን አልሰጠችም እንጂ ተፈትኗል ሰሞኑን እና ጥሩ ውጤት ያመጣን ያለች።
የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከና የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ።
ትምህርቱ እንደዚህ ራሱ እኛ በጣም ተደንቃሉ። አነስ ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ አነስ ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንፈስ ነው ችለዋል። በጣም ሂሳብ ይሄ በጣም ማደንቅ ነገር ነው። በጣም ጥሩ ነው ብዬ ወሰድ።
ለመነስፈንድ በመላው ኢትዮጵያ ከጋምበላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል።
እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከ300,000 በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን 8ኛ ክፍል 9ኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱ እና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያለው አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታል። አበቃ እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ቦታዎች ላይ ነው የሚፈልጉት። እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው።
የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ፣ የአእምሮ ጠባሳና እንዲሁም ደግሞ ፒቲኤስዲ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ።
2022 ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል? አይሆንም። እንዳልሽው ልጆቹ ምንድን ነው የሚባለው በአእምሮ ተጎድተዋል፣ ትራውማታይዝድ ሆነዋል። ቤት የላቸው፣ አርሶ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ጨመርን ማለት ነው። አንደኛው ትራውማ ሂሊንግ የምንለው መጀመሪያ አጥንተን ማለት ነው፣ ትራውማ ሂሊንግ አጥንተን። ሁለተኛ ሶሻል ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች ያሉበት እዚህ ውስጥ እሱን ጨምር እንደ ካሪክለም። ሶስተኛ የትምህርት ቤት ምገባ ጨምር። ዘሴም ቲንግ አንድ አይነት ነገር ነው ትግራይ ያለ እና የመጀመሪያ ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረግን። እንዲሁም ግሎባሊ ስን ተደርጓል ተሰራይቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም።
ሲያልምነስ ፍንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአእምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ሲያልምነስ ፍንድ ከኢትዮጵያ ውጪ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዝግጅቷ እናመሰግናለን።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የቅዳሜ ሐምሌ 6 ፕሮግራማችንን ነው። በመቀጠል ደግሞ እንግዱ ወልዴ በሳምንታዊው የሙዚቃ ቃና ፕሮግራሙ እያዝናናችሁ ያመሻል። መልካም ጊዜ።
ጤና ይስጥልኝ፣ እንደምንከረማችሁ። ይህ ሳምንታዊው የሙዚቃ ቃና ነው። እስከ ምሽቱ 4 ሰዓት ሙዚቃዎችን ማጫውትላችሁ እንግዱ ወልዴ ነኝ። አብራችሁኝ አምሹ። You ain't nothing but a hound dog, girl. You're crying all the time. You ain't nothing but a hound dog. Elvis Presley. በቅድሚያ ያዘመችው የብሉስ አቀንቃኟ ቢግ ማማ ቶርንቶን ነበረች። ዘመኑ ቆየት ብሏል። በእንደ አውሮፓውያን አቆጣጠር 1953 ታዲያ እርሷ ስትጫወተው በብሉስ ቅኝት ነበር። አንዳንድ ጥቅማጥቅሞችን ለማግኘት ሲል ከሴት ጋር ስለሚውል ወንድ ያወራል። ሃውንድ ዶግ በጥቁር አሜሪካውያን ዘንድ ያለው ትርጉሚያ ነው። ከሶስት ዓመታት በኋላ ኤልቪስ ፕሬስሊ ግጥሙን ቀይር አድርጎ ጉዳዩን ስለ ውሻ ብቻ አድርጎ ዘፈነው። ሊያስተላልፉት የፈለጉትን መልእክት ስላበላሸው የመጀመሪያው ግጥም ጸሐፊዎችና የመጀመሪያው ዘፋኝ ባይወዱትም የኤልቪስ ፕሬስሊ አልበም በወቅቱ እንደወጣ 10 ሚሊዮን ቅጂ ተሽጧል። አዳኝ ውሻ ብትሆንም ሁሌ መጮህ ነው ሥራ፣ ጥንቸል እንኳ ይዘህ አታውቅም፣ የኔ ወዳጅም አይደለህም እያለ ኤልቪስ ይቀጥላል። ሃውንድ ዶግ በኤልቪስ ፕሬስሊ ነበር።
ከብቶች ሳሰማራ ጠዋትን በማለዳ Ansara wan asla andit lech korada
Gragabay በዳንኤል ፍሳዬ በአብዛኛው በጥቁር አሜሪካውያን በሚዘወተረው ብሉስ ስልት የተጫወተው ነው። ዳንኤል ከተለያዩ ባለሙያዎች ጋር የሰራው ይህ ዘፈን በለንደን እንደተቀናበረ በቪዲዮ ላይ ተመልክቷል።
ሰላምታ ሰጥቼ አቁኛ ናገርኳት
ስሟንም መጠየቋል። እሷም በፈገግታ ተዋወቀች። መንደሯን ጠቁማ
እውነትም ግራ የሚያጋባ ነገር ነው። ግራ ገባኝ በዳንኤል ፍሳይ ነበር። በመከታተል ላይ ያላችሁት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቀናን ነው። እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዲህ ለነኝ አብራችሁን ቆዩ። Born in the USA, Bruce Springsteen, the boss በሚል ቅጽል ስሙ ይጠራል። Born in the USA ሚሊዮን አዝማች ለሚሰማ ሀገርን ስለመውደድ የተቀነቀነ ሊመስል ይችላል። የግጥሙን ዝርዝር በጥልቀት ያልሰሙ በርካታ አሜሪካውያንም ትርጉሙን ልስቱት እንደሚችሉ ተናግሯል። በቬትናም ጦርነት ተሳትፎ የተመለሰ አሜሪካዊ ህይወቱን እንደገና ለመጀመር የገጠመውን ውስን አማራጭና ፈተና ይተርካል። Born in the USA, Bruce Springsteen, the boss, number, Kanai Katilal. The closer I get to you, Roberta Flack na Danny Hathaway na chow. Karab biblo yivelt batawa wuku kutar fikar izwa chow chillet tindale yawruno. Giving The Closer I Get to You የፍቅር ዜማ ነበር በሮበርታ ፍላክ እና ዳኒ ሃታዌ ካና በመከተል Under Pressure በእንግሊዙ ኩዊን ባንድ እና በሌላው እንግሊዛዊ አቀንቃኝ ዴቪድ ቦዊ ነው በ1981 የተለቀቀ ነው አሜሪካዊ ቪኒላ አይስን ጨምሮ ሌሎችም ዘፋኞች ደግመው ተጫውተውታል በዴቪድ ቦዊ እና በኩዊን ባንድ መሪ አባል ፍሬዲ ሜርኩሪ መካከል የተፈጠረው የበላይነት ትግል ለዘፈኑ መፈጠር አስተዋጽኦ እንዳደረገ ይነገራል ከዛ ባለፈ ግን የዕለት ተዕለት ህይወት ጉዞ ገጠመኞች ስለሚፈጥሩት ጫናና ጭንቀት ያወሳል Under Pressure
Slashed and torn.
Under Pressure, Queen Band እና David Bowie የሰሩት ዜማ ነበር። አሜን ነው ደበበ የምሰናበታችሁ በዚህ ዜማ ነው ለሳምንት ቀጠሮ እናያዝ እንግዶልኝ ነኝ ሰላም
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከምሽቱ 3 ሰዓት እስካሁን 4 ሰዓት ሲተላለፍ የቆየው የአማርኛ ፕሮግራም በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ነገ እሁድ በሌላ ፕሮግራም እንገናኛለን። ሰላም፣ በደህና እደሩ።